ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። ሰዓቱ ደርሶ የእግዚአብሔርን ፈቃድ ሆኖ በዚህ በራዲዮ ሞገድ አማካኝነት ሁላችን አንድ ላይ ተሰብስበናል፣ ተገናኝተናል። ሰላምታችንንም በዚሁ በራዲዮ በኩል አይደለም እንለዋወጠው የእናንተን ባንሰማ ሆኖ ነው እንጂ እናንተም ሰላምታችንን ተቀብላችሁ ለሰላምታችን አጸፋታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። እግዚአብሔር ይባርካችሁ። ሁላችንንም እግዚአብሔር አምላካችን በእያለንበት ስፍራ ተጠብቆ እንደገና ደግሞ ወደ ማዕዱ አምጥቶናል። እግዚአብሔርን ማመስገን መቻል አለብን። ለእግዚአብሔርም ዝማሬ ማቅረብን መቻል አለብን። ክብር ለስሙ ይሁን። እግዚአብሔር አምላካችን ሆይ ኖ የዝማሬን ቋንቋ ያለው ላንተ ምስጋናን ያቀርባል። እኛም ደግሞ ባሪያዎች ከከናፍርቶቻችን ምስጋናን እንሰዋልሃለን። የያንዳንዳችንን እግዚአብሔር ሆይ የምስጋናን መስዋዕት ለመቀበል አንተም ቢተኛ አይደለም አትጸየፈንም። እግዚአብሔር ሆይ ስላላፈርክብን ስላልተውከን በልጅህ በጌታ በኢየሱስ ውስጥ በየለቱ ስለምትመለከተን ክብር ለስሜ ይሁን። አቤቱ አባቴና አምላኬ ሆይ ዛሬም ደግሞ በመካከላችን በክብር በግርማህ ተገልጠ ድንቅ የሆነውን ታላቁን ምስጢርህን ደግሞ በጌታ መንፈስ ቅዱስ አስተማሪነት እንድትገልጥና እንድታስተምረን እንለምናለን። በደላችንን ሁሉ ድካማችንንም ሁሉ በዚህን ሰዓት ይቅር በለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን። ውድ ወገኖች ባለፈው ክፍለ ጊዜ ጥናታችን በሁለት ክፍለ ጊዜያት ተከታታይ አድርገን የተመለከትነው አሮንና ልጆቹ ለክህነት ስለመለየታቸውና የእግዚአብሔርንም ድንቅ አሰራር ሥራ አንድ በአንድ ስንመለከት ነበር። እግዚአብሔር በእውነት እኛ የማንረዳቸውን ለኛም ሚስጥር ሆነው የኖሩትን ነገሮች ሁሉ በጌታ መንፈስ ቅዱስ አስተማሪነት እያንዳንዱን ነገር ገላልጦ ተናግሮናል፣ አስተምሮናል። በዚህም መሰረት ደግሞ እየኖርን ፍሬ የምናፈራ ሰዎች እንድንሆን እግዚአብሔር ይርዳን። ዛሬ ደግሞ የምንመለከተው የኦሪት ዘጸአት ምዕራፍ 9ን ትምህርት ይሆናል ማለት ነው። አስቀድመን በመጀመሪያ የምዕራፍ 9ን ትምህርት አብረን ጌታ በረዳን መጠን እንመለከታለን። እና እስቲ መጽሐፍ ቅዱሶቻችሁን ወደዚህ ወደ ምዕራፍ 9 ገለጣ አድርጋችሁ ተመልከቱ። ካህናቱን ለመቀደስ የሚቀርበው መስዋዕትና ስነ ስርዓት ዘወትር የሚቀርበው የሚቃጠል መስዋዕት በመካከላቸው እንደሚኖር እግዚአብሔር ለእስራኤል ልጆች ስለሰጠውም ተስፋ በዚህ ክፍል ውስጥ እንመለከታለን። ስለ ካህናቱ ለክህነት መቀደስ የሚያወሳውን ክፍል ከቁጥር 1 ነው የምናገኘው። ምዕራፍ 9 ረጅም ምዕራፍ ነው። በውስጡ የተዘረዘሩ ነገሮችን ሁሉ ለማንበብ የሚስብ የሚማርክም አይደለም። ይሁን እንጂ መንፈስ ቅዱስ እኛን ለማገልገል እንደሚጠቀምበት ደግሞ አምናለሁ። ትልቅ መንፈሳዊ ትምህርትም አለውና እስቲ ቁጥር 1 ፈጠን ብለን እናንብብ። እኔንም በክህነት እንዲያገለግሉኝ ትቀድሳቸው ዘንድ የምታደርግባቸው ነገር ይህ ነው። ነውር የሌለባቸው አንድ ወይፈንና ሁለት አውራ በጎች ትወስዳለህ ይላል። አንድ አማኝ ራሱን ለመቀደስ ምንም የሚያደርገው አንዳች ነገር የለም። ቅድስና እግዚአብሔር የሚያደርግልንና የሚያከናውንልን ነገር ነው። የቅድስናችን መሠረቱ ኢየሱስ ክርስቶስ የፈጸመው የቤዛነት ሥራ ነው። ቁጥር 2-4 ቂጣ እንጀራ በዘይትም የተለወሰ የቂጣ እንጎቻ በዘይትም የተቀባ ስስ ቂጣ ከመልካም ስንዴ ታደርጋለህ፣ በአንድ ሌማትም ታደርጋቸዋለህ። ከወይፈኑና ከሁለቱ አውራ በጎች ጋር በሌማቱ ታቀርባቸዋለህ። አሮንንና ልጆቹንም ወደ መገናኛው ድንኳን ታቀርባቸዋለህ፣ በውሃም ታጥባቸዋለህ ይላል። መታጠብ የዳግም ልደት ምሳሌ ነው። ልብ በሉ፣ መታጠብ የዳግም ልደት ምሳሌ ነው። የቲቶ መልእክት ምዕራፍ 3 ቁጥር 5 እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም ይላል። እዚህ ላይ የተጠቀሰው መታጠብ ዳግም ልደትን የሚያመለክት ነው። አሁን ደግሞ ሙሴ ለአሮን ልብሰ ተክህኖ እንዲያለብሰው የተሰጠውን መመሪያ ከቁጥር 5-9 ባለው ስፍራ እንመለከታለን። ልብሶችን ወስደ ለአሮን ሸሚዝና የኤፉድ ቀሚስ ኤፉድም የደረት ኪስም ታለብሰዋለ። በብላትም በተለጠፈ ቃድ ታስታጥቀዋለ። መጠምጠሚያውንም በራሱ ላይ ታደርጋለ። የተቀደሰውንም አክሊል በመጠምጠሚያው ላይ ታኖራለ። የቅባትም ዘይት ወስደ በራሱ ላይ ታፈሰዋለ። ትቀባውም አለ። ልጆቹንም ታቀርባቸዋለ። ሸሚዞችንም ታለብሳቸዋለ። አሮንንና ልጆቹንም በመታጠቂያ ታስታጥቃቸዋለ። ቆብንም ታለብሳቸዋል። ለዘላለም ሥርዓትም ክህነት ይሆንላቸዋል። እንዲሁም አሮንንና ልጆቹን ትክናቸዋል ይላል። ወገኖቼ መቀደስ እግዚአብሔር የሚያደርገው እንጂ እኛ የምናደርገው ጉዳይ አይደለም። ልብ በሉ፣ የመቀደስ ተግባር እግዚአብሔር የሚያከናውነው እንጂ እኛ የምንፈጽመው ጉዳይ አይደለም። ሰዎች አንዳንድ ነገሮችን ለማድረግ ቃል ስለሚገቡበት የመቀደስ ስብሰባ ሰማለሁ። ባለፉት ዓመታት ለእግዚአብሔር የገባኋቸው ቃሎች ቢኖሩም አንዱንም እንኳን በሚገባ አልፈጸምኩም። እኔ መቀደስ ወይም ለእግዚአብሔር ራስን መስጠት ማለት ባዶ እጅን ወደ እርሱ መምጣት፣ ድካምን መናዘዝና የተቀረውን እርሱ እንዲያደርገው መተው ማለት ነው። የሙሴን የኤልያስን የዳዊትን የሳሙኤልን እንዲሁም የሐዋርያው የጳውሎስን ጸሎቶች ብታነቡ ወደ እግዚአብሔር የመጡት በማንነታቸው ወይም በምንነታቸው ወይንም ደግሞ ለእግዚአብሔር በገቡት ቃል ኪዳን መሠረት እንዳልነበረ ግልጽ ይሆንላችኋል። እውነቴን ነው የምለው፣ ለእግዚአብሔር የምንሰጠው ምንም ነገር የለም። የገባነውን ተስፋ መፈጸምም አይሆንልንም። ባዶ እጃችንን ወደ እርሱ እንምጣ ወገኖቼ። እነዚያን ባዶ እጆች
እርሱ ደግሞ ይሞላቸዋል። የክህነት ስነ ስርዓቱን መስዋዕቶችን በተመለከተ ደግሞ ቁጥር 10 ላይ እንዲህ የሚልን ቃል እናገኛለን። ወይፈኑንም ወደ መገናኛው ድንኳን በር በፊት ታቀርባለ። አሮንና ልጆቹም እጆቻቸውን በወይፈኑ ራስ ላይ ይጭናሉ ይላል። አሮንና ቤተሰቡ በወይፈኑ ላይ እጆቻቸውን ይጭናሉ። እጆችን መጫን አንድ አይነት አስማታዊ ወይም መንፈሳዊ ነገርን ያስተላልፋል በማለት የሚያምኑ ሰዎች አሉ። እዚህ ላይ የምንመለከተው እጆችን የመጫን ስርዓት ከዚያ እጅ ከመጫንበት እንስሳ ጋር አንድ መሆንን የሚያመለክት ነው። ልብ በሉ፣ እጆችን የመጫን ስርዓት ከዚያ እጅ ከመጫንበት እንስሳ ጋር አንድ መሆንን ያመለክታል። አንድ ሰው አንድ በግ ይዞ በመቅደሱ ፊት በመቆም እጆቹን በዚያ በግራስ ላይ ከጫነ በጉ የኔን ስፍራ ወስዷል ማለት ነው። ባጭሩ ለብዙ አመታት ያገለገልኩበት ቤተ ክርስቲያን ከመቶ በላይ ሚስዮናውያንን በመላው ዓለም አሰማርቷል አሉ ዶክተር መጊ። አንድ ሰው ለሚስዮናዊነት አገልግሎት ሲወጣ ለዚያ ሰው የምንጸልይበት ለየት ያለ ጊዜ ይኖረናል ካሉ በኋላ እጆቻችንን በመጫንም ለዚያ ሰው እንጸልይለታለን። የእጅ መጫን ስርዓቱ ዋናው ዓላማ ከዚያ ሚስዮናዊ ወንድም ጋር ያለንን አንድነት ለማመልከት ነው። በአገልግሎት መስክ ያለው ሚስዮናዊ እኔን ወክሎ ነው እዚያ ያለው ካሉ በኋላ እኔም እንድጸልይለትና በሚችለው ሁሉ እንድረዳው ኃላፊነት አለብኝ አሉ። ወገኖቼ ወይፈኑ የአሮንን ስፍራ ይወስዳል። ተመልከቱ እዚህ ላይ ወይፈኑ እጀተጫነበቱ ማለት ነው የአሮንን ስፍራ ይወስዳል። በኃጢአቱ እርሱ መሞት ሲገባው ወይፈኑ በእርሱ ምትክ ማለትም በአሮን ምትክ ይሞታል። የሚቃጠል መስዋዕት የሚባለውም ይህ ነው። በዘሌዋውያን መጽሐፍ ስለ እነዚህ ነገሮች ወደፊት በዝርዝር እንመለከታለን። ከዚህ ቀደም ብለን እየተመለከትነው የናስ መሠዊያ አንዳንድ ጊዜ የሚቃጠል መስዋዕት መሠዊያ ተብሎም ይጠራል። ምክንያቱም ዋናው መስዋዕት የሚቀርበው እዚህ ስፍራ በመሆኑ ነው። የሚቃጠለው መስዋዕት የክርስቶስ ሥጋ ምሳሌ ሲሆን መሠዊያው ደግሞ ስላደረገልን የማዳን ሥራ ያመለክታል። ስለ ካህናቱ ምግብ የሚያወሳው ከቁጥር 6 እስከ 7 ያለው ነው። እናንብበው። ለአሮንም ክህነት የታረደውን የአውራ በግ ፍሪምባ ወስደ ለሚወዘውዝ ቁርባን በእግዚአብሔር ፊት ወዘውዘዋለ። እርሱም ያንተ ወግ ይሆናል። ከሚካኑበትም አውራ በግ የተወሰደ ለአሮንና ለልጆቹ ወግ የሚሆን ለመስዋዕት የተወዘወዘውን ፍሪምባና የተነሳውን ወርች ትቀድሳለህ ይላል። ሌዋውያን የሚያርሱት መሬት አልተሰጣቸውም። ልብ በሉ፣ ሌዋውያን የሚያርሱት መሬት አልተሰጣቸውም። የመቅደስ አገልጋይ በመሆናቸው ከመቅደሱ ቀለባቸውን እንዲያገኙ ነው እግዚአብሔር ያዘዘው። በፊት በመገናኛው ድንኳን በኋላም በቤተ መቅደሱ ሲያገለግሉ የኖሩት ሌዋውያን ከመስዋዕቱ የራሳቸውን ድርሻ ይወስዳሉ። ስለሚቃጠለው መስዋዕት የሚያወሳው ደግሞ ከቁጥር 38 እስከ 40 ያለው ነው። እናንብበው። በመሠዊያውም ላይ የምታቀርበው ይህ ነው። በቀን በቀን ሁለት የዓመቱ ጠቦቶች ታቀርባለ። አንዱን ጠቦት በማለዳ ቁርባን አድርገ ታቀርባለ። ሁለተኛውንም ጠቦት በማታ ቁርባን አድርገ ታቀርባለ። ከአንዱ ጠቦትም ጋር የኢን መስፈሪያ አራተኛ እጅ በሆነ ተወቅቶ በተጠለለ ዘይት የተለወሰ የኢፍ መስፈሪያ አስረኛ እጅ መልካም ዱቄት ደግሞ ለመጠጥ ቁርባን የኢን መስፈሪያ አራተኛ እጅ የወይን ጠጅ ታቀርባለ ይላል። የሚቃጠል መስዋዕት ዘወትር የሚቀርብ መስዋዕት ነው። ጠዋትና ማታ የጠቦት መስዋዕት ይቀርባል። የሚቃጠለው መስዋዕት ዘወትር እንዲቀርብ የተደረገበት ምክንያት በእነርሱ ስፍራ ሆኖ በኃጢአታቸው የሚሞትላቸው አዳኝ እንደሚያስፈልጋቸው ሕዝቡን ለማሳሰብ ነው። ኃጢአት የደም መስዋዕትን ይሻል። የዕብራውያን መልእክት ይህን እውነት ሲገልጥ እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል ዕብራውያን 9 ቁጥር 26። እርግጥ ነው ይህ ጥቅስ የሚናገረው ስለ ጌታ ኢየሱስ ክርስቶስ መስዋዕትነት ነው። የኢየሱስ ክርስቶስ ደም እንጂ የኮርማዎች፣ የፍየሎችና የጠቦቶች ደም የሰዎችን ኃጢአት ማስወገድ አልቻለም። የእርሱ መስዋዕት በቂ ነው። የሞተው አንድ ጊዜ ቢሆንም ለኃጢአት ተገቢውን ምላሽ ሰጥቷል መድኃኔዓለም። እግዚአብሔር ስለዚህ ሥራው ለዘላለም እየተመሰገነ ነው። እንግዲህ ወገኖቼ እዚህ የኦሪት ዘጸአት ምዕራፍ 29 እዚህ ላይ እናበቃና ወደ ምዕራፍ 30 ደግሞ እንሸጋገራለን። በዚህ ክፍል ውስጥ ስለ አምልኮ እንመለከታለን። በምዕራፍ 30 አጠቃላይ ስለ አምልኮ እናጠናለን። ቀደም ብለን ስለ ጣኑ መሰዊያ እናያለን። ይህ ምዕራፍ ቀደምዬ እንደተናገርኩት ስለ አምልኮ ነው የሚናገረው። የመጀመሪያው የማደሪያውን ድንኳን ክፍል ማለትም ቅድስትን ስንመለከት በውስጡ ያሉትን ሦስት ነገሮችን ማይተናል። ሁሉም ስለ አምልኮ የሚናገሩት ነገር አላቸው። መቅረዙ፣ የገጽ ብስትና መሰዊያው የሚገኙት በዚሁ ክፍል ነው። ይህ መሰዊያ የጣን መሰዊያ በመባል ይታወቃል። የገጽ ብስትና የወርቁ መቅረዝ የእግዚአብሔርን ሕዝብ በአንድነት መገናኘትና ኅብረት ያመለክታሉ። የጣኑ መሰዊያ የጸሎት ስፍራ ነው። ልብ በሉ፣ የጣኑ መሰዊያ የጸሎት ስፍራ ነው። ቁጥር 1 እና 2 የጣን መሰዊያውን ሥራ ከግራር እንጨት አድርገው። ርዝመቱ 1 ክንድ፣ ስፋቱም 1 ክንድ 4 ማዕዘን ይሁን። ከፍታውም 2 ክንድ ይሆናል። ቀንዶቹም ከርሱ ጋር በአንድነት የተሰሩ ይሁኑ ይላል መመሪያው። ይህ አነስተኛ መሰዊያ እንደሆነ ነው የሚነግረን። ቁጥር 3 እና 4 ላይኛውንና የግድግዳውንም ዙሪያ ቀንዶቹንም በጥሩ ወርቅ ተለብጣዋል። በዙሪያውም የወርቅ ክፈፍታ አድርግለታል። ከክፈፉም በታች ሁለት የወርቅ ቀለበቶች አድርግለት። በዚህና በዚያ በሁለቱ ጎን ታደርጋቸዋል። ለመሸከምም የመሎጊያዎች ስፍራ ይሁኑ ይላል። ካህናቱ በትክሻቸው ተሸክመው ከስፍራ ስፍራ እንዲወስዱት የአነስተኛ ቃንኳ መሸከሚያ ነበረው ወይም መያዣ ነበረው። በምድረ በዳ ጉዟቸው ሌዋውያን የማደሪያውን ድንኳን ዕቃዎችን ተሸክሞ ይጓዙ እንደነበር የዘዳግም መጽሐፍ ይናገራል። ቁጥር 6 በምስክሩ ታቦት አጠገብም ካለው መጋረጃ በፊት ታኖረዋል። ይህንም አንተን በምገናኝበት ከምስክሩ በላይ ባለው በስርየት መክደኛ ፊት ታኖረዋል ይላል። ይህ መሰዊያ የሚቀመጠው በመጋረጃው ፊት ለፊት ሲሆን ታቦቱና የስርየት መክደኛው ደግሞ ከመጋረጃው በስተጀርባ ነበር ያሉት። ቁጥር 7 እና 8 አሮንም የጣፋጭ ሽቱ ዕጣን ይጠንበት፣ በማለዳ በማለዳ መብራቶቹን ሲያዘጋጅ ይጠነው። ይህም በእግዚአብሔር ፊት ለልጅ ልጃችሁ የዘወትር ዕጣን ይሆን ዘንድ አሮን በማታ ጊዜ መብራቶቹን ሲያበራ ያጥነዋል ይላል። ይህ መሠዊያ መሥዋዕት የሚቀርብበት መሠዊያ አይደለም። ቁጥር 9 ሌላም ዕጣን የሚቃጠለውን መሥዋዕት የእህሉንም ቁርባን አታቀርብበትም፣ የመጠጥም ቁርባን አታፈስበትም ይላል። በዚህ መሠዊያ ላይ የሚቀርበው ዕጣን ከዕጣንም የተለየ ዕጣን ብቻ ነበር። የመቅረዙን መብራት በሚያበሩበት ጊዜ ሁሉ ካህናቱ በዚያ መሠዊያ ያጥኑበታል። ዕጣን የጸሎትና የምስጋና ምሳሌ እንደሆነ መጽሐፍ ቅዱስ በተለያዩ ስፍራዎች ይናገራል። ለምሳሌ ያክል መዝሙር 141 ቁጥር 2 ጸሎቴን በፊትህ እንደ ዕጣን ተቀበልልኝ ይላል። የዮሐንስ ራእይ ምዕራፍ 8 ቁጥር 3 ሌላም መልአክ መጣና የወርቅ ጥና ይዞ በመሠዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሠዊያ ላይ ለቅዱሳኑ ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል። ሉቃስ ምዕራፍ 1 ቁጥር 9 ደግሞ እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት ይላል። ዘካርያስ ከሌዊ ነገድ ስለነበር በቤተ መቅደሱ ውስጥ ያገለግል ነበር። ከዚህ ጥቅስ መረዳት እንደሚቻለው ዘካርያስ ያጠነ የነበረው በጸሎት ጊዜ ነበር። ስለዚህም ዕጣን ስለኛ የሚማልድልን የሚጸልይልን የጌታ ኢየሱስ ክርስቶስ ምሳሌ ነው ማለት ነው። አሮን በአምልኮ ስፍራ አገልግሏል። ምንም እንኳን የክርስቶስ ክህነት እንደ መልከጼዴቅ የክህነት ሹመት ቢሆንም ዕብራውያን ምዕራፍ 7ን ተመልከቱ። በዚህ መሰረት ግን የክርስቶስ ምሳሌ ሆኗል። በዕብራውያን ምዕራፍ 9 ላይ አንድ የተለየ ነገር እንመለከታለን። በዘጸአት እንደምንመለከተው የጣኑ መሠዊያ የሚገኘው ቅድስት ውስጥ ሲሆን የዕብራውያን መልእክት ጸሐፊ የጣኑ መሠዊያ ያለው በቅድስተ ቅዱሳን ውስጥ እንደሆነ ይናገራል። ለምንድን ነው እንዲህ ያለው? ምክንያቱም እርሱ መልእክቱን በጻፈበት ጊዜ መጋረጃው ለሁለት ተቀዶ ነበርና ነው። ክርስቶስ በዚህ ምድር ሞተ፣ ይሁን እንጂ ከሞት ተነስቶ ወደ ሰማይ አርጓል። ዛሬ የጣኑ መሠዊያ በሰማይ ነው ያለው። በኢየሱስ ክርስቶስ አማካይነት ወደ እግዚአብሔር መምጣት ይቻላል። እርሱ አማላጃችን ነው። አማላጃችን ወገኖቼ ሌላ ሌላ መላእክት አይደሉም፣ ሌላ ሌላ አማልክትም አይደሉም። ለሰው ልጅ በእግዚአብሔር ፊት ስለ በደሉና ስለ ኃጢአቱ የሚማልደው ብቸኛው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ስለዚህም ለጸሎት በእግዚአብሔር ፊት በተንበረከክን ቁጥር በኢየሱስ ክርስቶስ በኩል ወደ እርሱ መምጣት ወይም መቅረብ አለብን። ብዙ ሰዎች ደህንነትን ስላገኘው በቀጥታ ወደ እግዚአብሔር ፊት መቅረብ ይችላለሁ በማለት ደፍረው ሲናገሩ እንሰማቸዋለን። እንደ እውነቱ ከሆነ ግን ወገኖቼ ወደ እግዚአብሔር የምንቀርበው በክርስቶስ አማካይነት ብቻ ነው። በቃ ሌላ በፍጹም ምንም አማላጅ የለንም። ወደ እግዚአብሔር የሚያቀርበን እርሱ ነው። ክርስቶስ በሰማይ ስለ እኔና ስለ እናንተ እየጸለየልን ነው። ሊቀ ካህኑ በዕጣኑ መሠዊያ ፊት ቆሞ እንደሚጸልይላቸው ሁሉ አስተውሉ ወገኖቼ፣ ሊቀ ካህኑ በዕጣኑ መሠዊያ ፊት ቆሞ እንደሚጸልይላቸው ማወቁ ለእስራኤል ልጆች በጣም ደስ የሚያሰኝ ነገር ነበር። ታላቁ ሊቀ ካህናችን ኢየሱስ ክርስቶስ መድኃኔዓለም እንደሚጸልይልን ማወቁም እኛ ክርስቲያኖች ደስ ያሰኘናል። ስለ እኔና ስለ እናንተ በደል በአባቱ ፊት ዘወትር የሚማልደው ብቸኛው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ብቻ ነው። ወገኖቼ ክርስቶስ ለዚህ ዓለም አይደለም የሚጸልየው። ይህን ታውቃላችሁ አይደል? አዎ፣ ክርስቶስ ለዚህ ዓለም አይደለም የሚጸልየው። እርሱ ራሱ ባደረገው ጸሎት እኔ ስለ እነዚህ ለምናለሁ፣ ስለ ዓለም አልለምንም፣ ስለ ሰጠኸኝ እንጂ ያንተ ናቸውና ብሏል። ዮሐንስ ምዕራፍ 17 ቁጥር 9ን የተመልከቱ። ምናልባትም ለዓለም የማይጸልየው ለምንድን ነው አበበ ትሉኝ ይሆናል። መልካም፣ ኢየሱስ ክርስቶስ ለዓለም ሞቷል። ስለ ዓለም ኃጢአት ከመሞት የበለጠ ለዚህ ዓለም ምን ሊያደርግለት ይችል ኖሯል ብላችሁ ታስባላችሁ? እንደ አዳኝ ለተቀበሉት ግን በሰማይ ይጸልይላችኋል፣ በሰማይ ይማልድላችኋል። ስለ እኔና ስለ እናንተ በደል ደግሜ እናገራለሁ፣ ስለ እኔና ስለ እናንተ ኃጢአት የሚማልደው የሚጸልየው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ጌታ ይህን በማድረጉ እጅግ ደስ ይለኛል። ምክንያቱም እርሱ ይህን ባያደርግ ኖሮ በዚህ ምድር ብዙ ምሥራ ባልተከናወነ ነበር። የሚጸልይልን ሊቀ ካህን መኖሩ ምንኛ እውነቴን ነው የምላችሁ፣ ምንኛ ደስ የሚል ነገር ነው። ከክርስቶስ ማንነትና መስቀል ላይ ከፈጸመው ሥራ የተነሳ እግዚአብሔር ጸሎታችንን ሁሌ ዘወትር ይሰማል። ስሙ ለዘላለም ይባረክ። ኤፌሶን ምዕራፍ 1 ቁጥር 6 እንዲህ ይላል። ኤፌሶን ምዕራፍ 1 ቁጥር 6ን በኋላ ተመልከቱ። በውድ ልጁም እንዲያው እየሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። ከክርስቶስ የተነሳ እግዚአብሔር እንደ ተወደዱ ልጆች ይቀበለናል። ከማቴዎስ ወንጌል ምዕራፍ 17 ቁጥር 5 ማርቆስ ምዕራፍ 9 ቁጥር 7 ማርቆስ ምዕራፍ 9 ቁጥር 7 እና ሉቃስ ምዕራፍ 9 ቁጥር 35 እንደምንመለከተው እግዚአብሔር አብ ይህ የምወደው ልጄ ነው እርሱን ስሙት ብሏል። እርሱን መስማት ብቻ ሳይሆን በእርሱ በኩል እንጸልያለን። በዮሐንስ ምዕራፍ 14 ቁጥር 14 ኢየሱስ ክርስቶስ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ብሎናል። በመንፈስ መጸለይ ማለትም ይሄው ነው። ይህ መሠዊያ በማደሪያው ድንኳን ውስጥ ካሉ ዕቃዎች ሁሉ የተለየ እንደሆነ ተመልክተናል። በዚህ ስፍራ ማምለክ የሚችሉት ካህናቱ ብቻ ናቸው። በዚህ ስፍራ ዕጣን ለማጠን በመሞከሩ ንጉሥ ኦዚያን በለምጽ ተመቷል። ሁለተኛ ዜና ምዕራፍ 26 ከቁጥር 16 እስከ 1 ያለውን ተመልከቱ። ሁለተኛ ዜና ምዕራፍ 26 ከቁጥር 16 እስከ 1 ዛሬ ወደ እግዚአብሔር መጸለይ የሚችሉት ካህናት ብቻ ናቸው። በክርስቶስ የሚያምን እያንዳንዱ ሰው ደግሞ ካህን ነው። አንዳንድ ሰዎች እንደፈለግን በኃጢአት እየኖርን በመከራ ጊዜ ብቻ ወደ እግዚአብሔር ብንጸልይ ይሰማናል፣ ለጸሎታችንም መልስ ይሰጠናል የሚል አስተሳሰብና እምነት አላቸው። እግዚአብሔር ግን ለእንዲህ አይነቱ ጸሎት መልስ እንደማይሰጥ ነግሮናል። በዚህ ጉዳይ በጣም መጠንቀቅ አለብን። አንድ ኃጢአተኛ መጸለይ የሚችለው ጌታ ሆይ እኔን ኃጢአተኛውን ማረኝ የሚለውን ጸሎት ብቻ ነው። በቃ እግዚአብሔር እንዲህ አይነቱን ጸሎት ይሰማል ያዳምጣልም። በቁጥር 8 በእግዚአብሔር ፊት ለልጅ ልጃችሁ የዘወትር ዕጣን ይሆን ዘንድ ይላል። የማያቋርጥ ምስጋናን ለእግዚአብሔር ማቅረብ አለብን ማለት ነው። የአንደኛ ተሰሎንቄ መልእክት ያለማቋረጥ ጸልዩ ይለናል። ጠዋትና ማታ ዕጣን ከመሠዊያው ላይ መጣጣት የለበትም። በመሠዊያው ላይ ዕጣን ለማጠን ካህኑ በቤተ መቅደስ ውስጥ ጥቂት ጊዜ እንደሚያሳልፍ የታወቀ ነው። ልብሱ ሁሉ በዕጣኑ መልካም ሽታ ይታጠናል። ከቤተ መቅደሱ ሲወጣ በውጭ ላሉ ሰዎች ሁሉ ሽታው ይደርሳቸዋል። ደስ ደስ ይላል፣ እንዴት ያለ ጣፋጭ መዓዛ ያለው ሽታ ነው በማለት እርስ በርስ ይነጋገራሉ በውጭ ያሉ ሰዎች። በጣም የሚያሳዝነው ግን ወገኖቼ እኛ ክርስቲያኖች ለሰዎች ጣፋጭ ሽታ ለመሆናችን ነው። ዛሬ ጣፋጭ ሽታ እንዲኖረን የሚያደርገው ወይም ጣፋጭ ሽታ እንዲኖረን የሚያደርገንም በእግዚአብሔር ፊት የምናሳልፈው የጸሎት ጊዜ ነው። እንደ መልካም ዕጣን ሽታ ጸሎታችን ወደ እግዚአብሔር መድረስ መቻል አለበት። ያን ጊዜ እኛም መልካም መዓዛ ይኖረናል። ወገኖቼ መልካም መዓዛ እንዲኖረን የሚያደርገን ደግሞ ጸሎት ነው። ዛሬ ስለ ቤተ ክርስቲያን፣ ስለ አገልጋዮች፣ ስለ ወገኖች፣ ስለ ወንድሞችና እህቶች ከጸለያችሁና ከተንበረከካችሁ ስንት ቀናችሁ ነው? ዛሬ ስለ ትዳራችሁ፣ ስለ ኑሯችሁ ከጸለያችሁ ከተንበረከካችሁ ስንት ቀናችሁ፣ ስንት ወራትስ አሳልፋችኋል? ባልና ሚስት ማለትም አባወራና እማወራ ማትጣጣሙ ከሆነ፣ በነገር ሁሉ ማትግባቡ ከሆነ፣ በመስሪያ ቤት መግባባት ካቃታችሁ፣ በሥራ ስፍራም በተሰማራንበት ስፍራ ሁሉ ምስቅልቅሉ የወጣን እርምጃ የምንራመድና የምንኖር ከሆነ በጸሎት በእግዚአብሔር ፊት እንውደቅ። እግዚአብሔር ሆይ የእንባ ሰው አድርገኝን በለው። ደህና አደሩልኝ።
ወገን ልትጥቃቴ የማለቅስ የሚናወጥ ውስጤ ምነው ሆንኩል በፊት አልቃሻ ስለ ወገኖቼ እስከ መጨረሻ የእንባ ሰው አድርገኝ ባለ ራእይ ጌታ በዚህ ዘመን 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 ዛሬም የሚጨነቅ እንደ አብርሃም ቆሞ የሚሟገት የማልታጠርገኝ ከፊት ማልጠፋ ስለ ወገኖቼ እስከ መጨረሻ የእንባ ሰው አድርገኝ ባለ ራእይ ጌታ በዚህ ዘመን የእንባ ሰው አድርገኝ ባለ ራእይ ጌታ በዚህ ዘመን